እግዚአብሔር ሙሉን ሰው ማዳን ይፈልጋል። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት በነዲክቶስ 16ኛ ትናንት ሐሙስ የሎርድ መቤታችን ቅድስት ድንግል ማርያም ዝክረ በዓልና 18ኛው የዓለም ህሙማን ቀን ምክንያት በማድረግ በቅዱስ ጴጥሮስ ባዚሊካ ብዙ ምእመናንና ህሙማን የተሳተፉበት መስዋዕት ቅዳሴ አቀርበዋል። በቅዳሴው ስርዓት በዓሉን ለማድመቅ ባለፈው ሳምንት ከሎርድ ወደ ሳንታ ማርያ ማጆሬ ባዚሊካ ተዛውሮ ምእመናን ሲሳለሙትና ሲጸልዩበት የሰነበተው የቅድስት በርናርዴት ሲቢሩ ቅዱስ አጽም ከካስተል ሳንታንጆሎ ጀምሮ በተዘጋጀው ዑደት ወደ ቅዱስ ጴጥሮስ ባዚሊካ ተዛውሮ ተጸልዮበታል። ቅዱስነታቸው በቅዳሴው ስርዓት ባሰሙት ስብከት በቤተ ክርስቲያን ህሙማንና ስቃተኞች የእግዚአብሔር ፍቅር ተአምር ምስክሮችና ምሳሌ ናቸው። ቤተ ክርስቲያን በስቃይ ላይ ላሉት ሁሉ አሁንም የእግዚአብሔር ፍቅር ምህረትና ጥናት ትለምናለች ሲሉ አረጋግጠዋል። ቅዱስነታቸው በዕለቱ ቃለ ወንጌል ተንተርሰው ያቀረቡትን ስብከት በማያያዝ ወንጌላውያን ባጭሩ ስለ ኢየሱስ ምድራዊ ሕይወት በምኩራቦቻቸው እያስተማረ የእግዚአብሔርን መንግሥት መልካም ዜና እያበሰረ ሕዝቡን ከበሽታና ከደዌ ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዘዋወር ነበር ሲሉ ይገልጣሉ። ማቴዎስ ምዕራፍ 4 ቁጥር 23 እንዲሁም 9 ቁጥር 35 ተመልከት። እነዚህ ሥራዎች ከሁሉም ነገር ይበልጥ የእግዚአብሔር መንግሥት መቃረብን ያመለክታሉ። ይህንን የክርስቶስ ተልእኮ በቦታና በጊዜ ለመቀጠል አደራ የተሰጣት ቤተ ክርስቲያን እነዚህ ሁለት አስፈላጊ ሥራዎች ማለት ወንጌል መስበክንና በሥጋና በመንፈስ ሕሙማን መንከባከብን ችላ ማለት ከቶ አይቻላትም። በእውነቱ እግዚአብሔር ሙሉውን ሰው ማዳን መፈወስ ይፈልጋል። በመሆኑም በወንጌል የሰው አካል መዳን ወይም መፈወስ ይበልጥ ጥልቅ መዳንን ከኃጢአት መፈወስንና መፈታትን ያመለክታል። ማርቆስ ምዕራፍ 2 ከቁጥር 1 እስከ 12 ላይ ስለ ሽባው መፈወስ የሚተርከውን በጥንቃቄ አንብቡ። ስለዚህ እግዝእትነ ማርያም የቤተ ክርስቲያን እናትና አምሳያ ሳሉስ ኢንፊርሞሩም ፈዋሲተ ሕሙማን ወይም ደግሞ የሕሙማን ጤና ተብላ ስትጠራና ስትከብር የሚያስገርም አይሆንም። የልጇ የመጀመሪያዋ ፍጽም ትለተ መዝሙር በመሆኗ ለስቃያተኞች ጽናት በመሆን የቤተ ክርስቲያን ጉዞ ስትሸኝ ትኖራለች። በሺዎች የሚቆጠሩ የክርስቶስ እናትን ለምነው ጥናትና ኃይል ለማግኘት ወደ አብያተ መቅደሶቿ የሚጎርፉ ሰዎች የዚህ ምስክሮች ናቸው። እግዝእትነ ማርያም ቅድስት ኤልሳቤጥ ዘመዷን መገበኝቷን የሚተርከው የወንጌል ምዕራፍ ድንግል ማርያም ወንጌላዊ ብስራትን ከተቀበለች በኋላ የተቀበለችውን ስጦታ ለማካፈል ሽማግሌ የስድስት ወር እርጉዝ ዘመዷ ኤልሳቤጥን ለመርዳት በፍጥነት ተነስታ መሄዷን ያሳየናል። ሉቃስ ምዕራፍ 1 ከቁጥር 39 እስከ 56 ያለውን ተመልከቱ። ማርያም በእድሜ መግፋትና በእርግዝና መክበድ ምክንያት በአደገኛ ሁኔታ የነበረችውን ዘመዷን የረዳችበት ተግባር ቤተ ክርስቲያን ሕይወት የማዳን ሥራ ስታከናውን የሚያሳይ መቅድም ተግባር ነው። ከ25 ዓመታት በፊት በርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ የተመሠረተው ጳጳሳዊ የጤና እንክብካቤ ምክር ቤት የዚህ ክቡር ተልእኮ መሳካት ውጤት ነው። በዚህ አጋጣሚ በጠቀስኩት ምክር ቤት ለሚያገለግሉትና ላገለግሉት እንዲሁም ሕሙማን ለሚንከባከቡ ማህበራትና ድርጅቶች ሁሉ ምስጋናና ሰላምታን አቀርባለሁ። በሥርዓተ ቅዳሴው ለመሳተፍ ለመጡትና በሕመም ጥናት ምክንያት መምጣት ላልቻሉት ሁሉ ከሁሉም በላይ ከስቃይና ከድካም ጋር ለሚያቀርቡት ጸሎትና ለሚያሳዩት አርአያነት ፍቅር የተሞላበት ሰላምታዬን ከምስጋና ጋር አቀርብላቸዋለሁኝ። በሉርድስ ፋጢማ ቾስተሆቫና ከተቀሩት ማርያማዊ አብያተ መቅደሳት በሬዲዮና በቴሌቪዥን በጸሎትና በሐሳብ ከኛ ጋር ለተዋሃዱት ሕሙማን የበጎ ሥራ አባላትና በፈቃዳቸው ነጻ አገልግሎት ለሚሰጡት ሁሉ እግዚአብሔር ይጠብቃችሁ፣ ያጥናችሁ፣ ከእናንተ ጋር ይሁን በማለት ሰላምታዬን አቀርባለሁ። ድንግል ማርያም ያቀረበችው የምስጋና ጸሎት ማለት ጸሎተ እግዝእትነ ማርያም ሁሉም ነገር የተቃናላቸውና እድለኞች የሚዘምሩት ውዳሴ አይደለም። ይህ ጸሎት በሰው ልጅ ሕይወት ዘመን የሚከሰቱ አሳዛኝ ነገሮች የሚያውቁ ነገር ግን የእግዚአብሔር የማዳን ሥራን በማመን የሚያመሰግኑ ሰዎች የሚያቀርቡት የምስጋና ጸሎት ነው። ለዘመናት በእምነታቸው ተፈትነው እንደ ድንግል ማርያም ተስፋቸውን ሁሉ በእግዚአብሔር እጅ በማኖር ባለንጀራቸውን ለመርዳት ዝግጁ የሆኑ ሰዎች የሚዘምሩት መዝሙር ነው። በዚህ ጸሎት በስቃይና በህመም ላይ ያሉትና የነበሩትን ህሙማን በመርዳት ያሉትና ያለፉት የብዙ ቅዱሳን ሰዎች ድምጽ እንሰማለን። ነቢይ ኢሳይያስ እናት ልጇን እንደምታጽናና እንዲሁ አጽናናችኋለሁ፣ በኢየሩሳሌም ውስጥ ትጽናናላችሁ ምዕራፍ 66 ቁጥር 13 እንዳለው የቤተ ክርስቲያን እናትነት የእግዚአብሔር ፍቅርና ማጽናናት መግለጫ ነው። ከስቃይና ከህመም ጋር አብሮ በመሄድ የልቦች ደስታና መጽናት የሚሰጥ እናትነት ነው። ቤተ ክርስቲያን እንደ ድንግል ማርያም የሰው ስቃይና ችግር እንዲሁም የእግዚአብሔር ማጽናናት በልቧ ይዛ በታሪክ መንገድ ትጓዛለች። የእግዚአብሔር ፍቅር በተራና ትሁት ሰዎች እጅ ተአምር ሲሰራ ታሳያለች። ስቃይን ተቀብሎ ለእግዚአብሔር መስዋዕት ማቅረብ፣ በቅንነትና በነጻ ስቃይን መካፈል መቻል የፍቅር ተአምር ነው። በመጽሐፈ ዮዲት እንዳነበብነው ክፋትን ያለ ጦር መሳሪያ በእምነትና በተስፋ መቋቋም መቻል የእግዚአብሔር ጸጋ ተአምር ነው። በስቃይ ውስጥ ያሉት ለመርዳት ጊዜያቸውን፣ ጉልበታቸውንና ንብረታቸውን ሰውተው የሚኖሩ ሰዎች የፍቅር ተአምር አይደሉም ማለት ይቻላል? አይቻልም። ይህ ሁሉ ስቃይን ባያጠፋውም ቁሉ ትርጉም እንዲኖረው ያደርገዋል። በቤተ ክርስቲያን ህሙማንና ስቃተኞች ተቀባዮች ብቻ አይደሉም። በእምነት፣ በተስፋ፣ በምስክርነት፣ በፍቅር ተአምራት ከክርስቶስ ትንሣኤ በሚፈልቀው የመስቀል ደስታ ጉዞ ግንባር ቀደም ተዋንያን ናቸው። ጌታችን ኢየሱስ ክርስቶስ በቅዱስ ወንጌሉ እንደገለጠው፣ በያዕቆብ ሐዋርያ መልእክትም እንደሰፈረው ህመም የጌታ መምጣትን የእግዚአብሔር መንግሥት መቃረብን የምናስተነትንበት በተስፋና በእምነት የምንጠባበቅበት ሁኔታ ነው። ሐዋርያ ያዕቆብ ከእናንተ መካከል ችግር የደረሰበት ሰው ቢኖር ይጸልይ፣ ደስ ያለው ሰውም ቢኖር እግዚአብሔርን በማመስገን ይዘምር ምዕራፍ 5 ቁጥር 13። ጳውሎስም በአንደኛው ወደ ቆሮንቶስ ሰዎች በጻፋት መልእክቱ ምዕራፍ 7 ከቁጥር 29 እስከ 31 ባለው ወንድሞቼ ሆይ እኔ የምላችሁ እንዲህ ነው፣ ዘመኑ አጥሯል፣ ከእንግዲህ ወዲህ ምስት ያለው ምስት እንደሌለው ሰው ሆኖ ይኑር፣ የሚያዝ እንደማያዝን፣ የሚደሰት እንደማይደሰት ሆኖ ይኑር፣ ዕቃ የሚገዛ ዕቃው የራሱ እንዳልሆነ አድርጎ ይቁጠር፣ በዓለም ሀብት የሚጠቀም በሙሉ እንደማይጠቀምበት ሆኖ ይኑር፣ ምክንያቱም የአሁኑ ዓለም ሁኔታ ኃላፊ ነው ሲል ተመሳሳይ ነገር ይመሰክራል። ያዕቆብ ሐተታውን በመቀጠል ከእናንተ መካከል የታመመ ሰው ቢኖር የቤተ ክርስቲያን ሽማግሌዎችን ወደ እርሱ ይጥራ፣ እነርሱም በሽተኛውን በጌታ ስም ዘይት ቀብተው ይጸልዩለት። እንዲህ አይነቱ በእምነት የተመሠረተ ጸሎት በሽተኛውን ያድነዋል፣ ጌታም ከበሽታም ይፈውሰዋል፣ የሠራው ኃጢአትም ቢኖር ይቅር ይባልለታል ይላል። ይህ ሁሉ ክርስቶስ በቤተ ክርስቲያን ውስጥ ሆኖ ሥራውን በመቀጠል ላይ መሆኑን ያረጋግጣል። በካህናት በኩል በምስጢራቱ የሚሠራው ያ ትክክል የሆነ መንፈሱ ነው። የሚፈወሰው ሁሉ የሚያቀርበው ጸሎትና እምነት ለእርሱ ነው፣ ለሌላ መሆን አይችልም። መጽሐፈ ቀንዲል ህሙማን በቤተ ክርስቲያን ሌላ ተልእኮም እንዳላቸው እሱም በእምነት ጸሎት ማዘውተር መሆኑን ይገልጣል። ከእናንተ መካከል የታመመ ሰው ቢኖር የቤተ ክርስቲያን ሽማግሌዎችን ይጥራ ብለዋልና በዚህ የካህናት ዓመት በካህናትና በህሙማን መካከል ያለው ወንጌላዊ ግንኙነትና ትብብር እንዲጠነክር ያለኝን መልካም ምኞት ገልጣለሁ። ህሙማን ካህናትን መጥራት መቻል አለባቸው። እነርሱም የተነሳው ክርስቶስ መንፈስ በእነርሱ ዘንድ እንዲኖር እንዲወርድ ሊጸልዩላቸው ይገባል። ይህ ለህሙማን የሚደረግ ሐዋርያዊ ኖሎ ለሁሉም ማለት ለታመመው፣ ለካህን፣ ለቤተሰብና ለጓደኞች፣ በስውር መንገድ ደግሞ ለቤተ ክርስቲያን፣ ለህብረተሰብና ለዓለም በሙሉ ከፍተኛ ጥቅም ያለው ነው። አንድ በሽተኛ ሲድን ወይም ደግሞ ሲፈወስ በሰማይና በምድር ደስታ ወይም ሐሴት ይሆናል። ድህነት የተሟላ አካልን መንፈስን የሚጨምር ፍጥረት አቀፋዊ ነገር ነው። በተስፋ ድነናል ሐዋርያዊ መልእክቴ አንቀጽ 38 ላይ እንደገለጥኩት እውነተኛው የስብዕናችን መለኪያ ከስቃይ ጋር ያለን ግንኙነት ነው። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ሳልቪፊቺ ዶሎሪስ አዳኙ ስቃይ በተባለው መልእክታቸው ክርስቶስ የሰው ልጆች በስቃያቸው ለራሳቸው መልካም ነገር እንዲሰሩና ለሌሎች ደግሞ መልካም ነገር እንዲሰሩ አስተምረዋል ሲሉ ጽፈዋል። ድንግል ማርያም ይህንን ተልእኮ እንደሚገባ መፈጸም ይቻለን ዘንድ ትርዳን ብለው ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ትናንት የሎርድ ድንግል ማርያምና የዓለም ህሙማን ቀን ምክንያት በማድረግ ባሳረጉት መስዋዕት ቅዳሴ ያሰሙት ስብከት ፈጽመዋል።